Voice of America.
ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው። በ19 እና በ25 ሜትር ባንድ እንዲሁም በናይል ሳት የሚተላለፈው ፕሮግራማችን አሁን ጀመረ። ሰላም ጤና ይስጥልን የተከበራችሁ አድማጮቻችን፣ እንደምን አምሽታችኋል? የቅዳሜ ጳጉሜ 2/2011 ዓመተ ምህረት ምሽት ፕሮግራማችንን ይዤ የማስተናግዳችሁ ቆንጂት ታዬ ነኝ። በዓለም ዜናዎች እንጀምራለን ዝግጅታችንን። ከዚያም በማስከተል ህገ መንግስቱንና ህብረ ብሔራዊ ፌዴራላዊ ስርዓቱን ለማዳን በሚል ርዕስ በቅርቡ መቀሌ ላይ በተካሄደው ጉባኤ ዙሪያ የተሰናዳ ውይይት እናስከትላለን።
የጉባኤው ስብስብ የሀገር ሽማግሌዎች ያሉበት፣ የሃይማኖት ድርጅቶች ያሉበት፣ ፌዴራሊዝምን እና ህገ መንግስቱን የሚቀበሉ ድርጅቶች የተሳተፉበት በዚህ በ27 ዓመት ጊዜ ውስጥ የተደረጉት ስህተቶች የተፈጸሙት ስህተቶችም የከጉባኤ አባላት ሁሉ ተነስተው ይተደርጉበታል። ይህን ይመስላል።
አሁን የመቀሌው ስብስብ ይሄን የ27 ዓመት ስርዓቱን እንዳለ ይቀጥል የሚል ነው። ለእኔ ይሄ የለውጥ ሂደቱን መካድ ነው ወይም መክዳት ነው። ስለዚህ እኔ ኢትዮጵያ ዛሬ የምትፈልገው እንደዚህ አይነት የጎራ ፈጠራና የ27 ዓመቱን ስርዓት የማስቀጠል አስተሳሰብ አይደለም።
እኔ የተገነዘብኩት ህገ መንግስቱም ይሻሻል ዶኩመንት ነው። 27 ዓመት ስራ ላይ ቆይቷል። ያን ጊዜ የነበሩት ችግሮች ፈቶ አዳዲስ ችግሮች ሳይፈታ የቀረበት ሁኔታ ይኖራል። ስለዚህ እንደ ህይወት ያለው ዶኩመንት መሆን ካለበት መሻሻል አለበት። ግን የህገ መንግስት ስርዓቱን ተከትሎ ነው መሻሻል ያለበት መባሉ ለውጥ ነው የሚመስለኝ እኔ።
የቀደሙት የኦፌኮ ምክትል ሊቀመንበር አቶ ሙላቱ ገመቹ፣ ከሳቸው የተከተሉት የኢዴፓ ምክር ቤት አባል አቶ ልደቱ አያሌው፣ ሶስተኛው ዶክተር መሀሪ ረዳኢ በአዲስ አበባ ዩኒቨርሲቲ የህግ መምህር ናቸው። ከዜና በኋላ ውይይቱ ይቀርባል። ሌላው የቅዳሜ ቅንብር ደግሞ እያዝናና የሚያማሻችው የሙዚቃ ቃና ይሆናል። ደሳሌ መኮንን እየተጠባበቀ ነው። እስከ 4 ሰዓት ድረስ አብረን እንድናመሽ በትህትና እንጋብዛለን። ፕሮግራማችንን ንጉሱ ታምሬ ይመራል። መልካም ምሽት።
ጤና ይስጥልኝ ክቡራትና ክቡራን፣ እንደምናመሻችሁ። ዜናውን የማሰማችሁ ሰሎሞን አባተ ነኝ። ቴክኒሻኑ ኬቨን ፋውለር በስቱዲዮ መሳሪያዎች ላይ ይገኛል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ቅዱስ ሲኖዶስ ዛሬ አስቸኳይ ስብሰባ ተቀምጦ ባለ 12 ነጥብ የአቋም መግለጫ አውጥቷል። የቅዱስ ሲኖዶሱ መግለጫ ቤተ ክርስቲያኒቱ ስልጣኔን፣ ትምህርትና የፍትሕ አሰራርን ጀምራ ያሰፈነች፣ ሀገሪቱንም ከባዕዳን ወራሪዎች ተከላክሎና ጠብቆ በማቆየት ትግሎች ውስጥ ጉልህ ስፍራ የያዘች፣ ሕዝቦቿም በአንድነት ተሰባስበው እንዲኖሩና እንዲቆሙ በማድረግ ብዙ የዋለች መሆኗን አትቷል። ይሁን እንጂ አንዳንድ የመንግሥት የሥራ ኃላፊዎችና የጥፋት ኃይሎች ሲል የቅዱስ ሲኖዶሱ መግለጫ የጠራቸው በቤተ ክርስቲያኒቱ ላይ ከፍተኛ የአስተዳደር በደልና ጥቃት እንደሚያደርሱ አመልክቷል። መግለጫው በመቀጠልም የጠቀሰው በደልና መከራ መልኩን እየቀያየረና ለዘመናት የቆየ አንድነቷን በማፈራረስ ከቤተ ክርስቲያኒቱም አልፎ ሀገራዊ ቀውስና አለመረጋጋት የሚያስከትል የጥፋት አጀንዳ ባነገቡ ግለሰቦች በቤተ ክርስቲያኒቱ ስም የጀመሩት እንቅስቃሴ ወደ ከፋ ደረጃ ከመድረሱ በፊት የቤተ ክርስቲያኒቱ የበላይና የመጨረሻ ውሳኔ ሰጪ አካል የሆነው ቅዱስ ሲኖዶስ አስቸኳይ ስብሰባ በማድረግ በስፋት ከተወያየ በኋላ የሚከተለውን የአቋም መግለጫ አውጥቷል ብሏል። በቤተ ክርስቲያኒቱ ላይ የተፈጸሙ ናቸው ያላቸውን በደሎችና ግፎች፣ የምዕመናን መፈናቀልና መደፈር፣ እየደረሰባቸው ነው ያለውን ድብደባና ዛቻ፣ እንዲሁም የእምነታቸውን ተገደው እንዲቀይሩ ማድረግ ቅዱስ ሲኖዶሱ እንደሚያወግዝ አስታውቋል። የቤተ ክርስቲያኒቱን ሕጋዊ ይዞታና የአምልኮ ቦታዎቿን ይነጥቃሉ፣ በደልና ግፍ ይፈጽሙባታል ያላቸውን የመንግሥት ባለሥልጣናት ከአድራጎታቸው እንዲታቀቡ አሳስቧል። ተከታዮቿና ምዕመናኗ እንዲሁም ሌሎችም ቤተ እምነቶች የቅዱስ ሲኖዶሱ መግለጫ እናት ሲል በጠራት ቤተ ክርስቲያን ላይ እያደረሰ ያለውን ግፍና በደል በጽናት እንዲያወግዙና ጥፋትና በደሉንም ለማስወገድ የበኩላቸውን ሚና እንዲወጡ መንፈሳዊ ጥሪ እንደሚያስተላልፍ ተናግሯል። ሕይወታቸውን እንዲያጡ የተደረጉ ኦርቶዶክሳውያን በሰማዕትነት ክብርና ማዕረግ ዘወትር እንዲታሰቡ ቅዱስ ሲኖዶሱ መወሰኑንና ሕይወታቸውን የሰጡ አገልጋዮችና ምዕመናን ድጋፍና እንክብካቤ እንዲደረግላቸውም ጥሪ ቤተሰቦች ድጋፍና እንክብካቤ እንዲደረግላቸውም ጥሪ አስተላልፏል። መግለጫው አክሎም የጥቅስ መጀመሪያ አንድነትን፣ መተሳሰብን፣ መከባበርን፣ ሰላምንና ፍቅርን በመስበክና በተግባር በመፈጸም ለሀገርና ለዓለም አርአያ የሆነችውን እናት ቤተ ክርስቲያን ያለ ግብሯ ግብር በመስጠት በተለይም የተከበረውንና የቤተ ክርስቲያኒቱ ባለውለታ የሆነውን የኦሮሞን ሕዝብ ቤተ ክርስቲያናችን እንዳገለለችውና አቅዳ እንደበደለችው ለማስመሰልና ለማስቆጠር አቅደው ቤተ ክርስቲያኒቱንና ሀገርን ለመከፋፈል ድብቅ አጀንዳ ይዘው በተነሱ ግለሰቦችና ቡድኖች አላግባብ እየተሰራጨ ያለው አፍራሽና ከፋፋይ ድርጊት የቤተ ክርስቲያኒቱ አቋምና ድምፅ ካለመሆኑን በተጨማሪ የጥቅስ መጨረሻ ይልና ቅዱስ አቡነ ጴጥሮስን የመሳሰሉ የማይረሳ ውለታ ሲል ጠቅሷቸዋል። ቤተ ክርስቲያኒቱ ባህልን፣ ቀለምን፣ ቋንቋና ብሔርን መሠረት ሳታደርግ ሐዋርያዊ አገልግሎቷን እንደምትሰጥና የሥርዓተ አምልኮ መፈጸሚያና ሃይማኖታዊ የትምህርት መጻሕፍትን በኦሮምኛ ቋንቋ በመተርጎምና በማዘጋጀት ከአምስት በላይ የካህናት ማሰልጠኛ ተቋማትን፣ አንድ ከፍተኛ ኮሌጅን በጀት መድባ እንደምትንቀሳቀስ የቅዱስ ሲኖዶስ መግለጫ አብራርቷል። አዲስ የኦሮሚያ ቤተ ክህነት ጽሕፈት ቤት የሚል መዋቅር በራሳቸው ሥልጣን መስርተው መግለጫ ሰጡ ከተባሉ ግለሰቦች ጋር ውይይት መደረጉንና መግለጫ መስጠታቸው አግባብ እንዳልሆነ አምነው ይቅርታ ለመጠየቅ ለዛሬ ጳጉሜ ሁለት እንደሚመለሱ ተቀጥሮ ቢለያዩም የኮሚቴው ዋና ተጠሪ አለመገኘታቸውን ዘግይተው የደረሱ ሁለት የኮሚቴው አባላትም የሲኖዶሱ መግለጫ ሕገወጥ ሲል በጠራው አቋማቸው እንደሚጸኑ መግለጻቸውን አመልክቷል። በመሆኑም የቤተ ክርስቲያኒቱን አርማ ማኅተምና መጠሪያ ስያሜ መጠቀማቸው ሕገ ወጥ አድራጎት መሆኑን የቅዱስ ሲኖዶስ መግለጫ አውስቶ የመንግሥት የሥራ ኃላፊዎችም አስፈላጊ ያለውን አስተዳደራዊ እርምት እንዲሰጡ ጠይቋል። መግለጫውም የቅዱስ ሲኖዶሱ ጽሕፈት ቤት የሕግ አገልግሎት መምሪያም ሕገ ወጥ ግለሰቦች ባላቸው ላይ ክስ እንዲመሠረት አዟል። የተከበራቸው አድማጮች፣ ይህንን ውዝግብ የሚመለከቱ ዘገባዎች ስናቀርብላችሁ እንደቆየ ነው። ወደፊትም የቅዱስ ሲኖዶስን አቋም የሚያብራሩ ተጠሪዎችን፣ በአንጻሩ ያሉትን እንዲሁም የሕግና የመንግሥትም አካላትን እየያዝን እንመለሳለን። ከአሜሪካ ድምፅ የሚተላለፍላችሁን የቅዳሜ ምሽት ስርጭት ነው እያደመጣችሁ ያላችሁት። የኦሮሚያ ክልላዊ መንግሥት በአዲሱ 2012 ዓመተ ምህረት ቀጣይ የሕዝብ ጥያቄዎችን ለመመለስ እንደሚሠራ የክልሉ ምክትል ፕሬዚደንት አቶ ሽመልስ አብዲሳ ዛሬ ለጋዜጠኞች መግለጫ በሰጡበት ወቅት ተናግረዋል። በጋዜጣዊ መግለጫው ላይ ሙክታር ጀማል ተገኝቶ ነበር፣ ተከታዩን ዘግቧል።
ዛሬ አዲስ ዓመትና በ2011 የተሰሩ ሥራዎችን አስመልክተው በጽህፈት ቤታቸው መግለጫ የሰጡት የኦሮሚያ ብሔራዊ ክልላዊ መንግስት ምክትል ፕሬዚዳንት አቶ ሽመልስ አብዲሳ በክልሉ የተሰሩ ሰፋፊና አበረታች ሥራዎች አሉ፣ እንደዚያውም ተግዳሮቶችም አጋጥመውናል ብለዋል። የፖለቲካ ምህዳር ማስፋት፣ የህዝቡ ጥያቄ ላይ መሠረት አድርጎ መስራትና ከ1.1 ሚሊየን በላይ ዜጎች ከተፈናቀሉበት መልሶ የማቋቋም ስራ መሰራቱን አቶ ሽመልስ ተናግረዋል። አመራሩ ለውጡን በቅጡ ተገንዝቦ መምራት አለመቻል፣ ጥቅማቸው የተነካ አካላት ያሏቸው፣ ከውስጥና ከውጭ አለመረጋጋትን መፍጠር፣ የፖለቲካ ድርጅቶች ከተንኮልና ጠለፋ ባህል ወጥተው ወደ ሰላማዊ የፖለቲካ ሂደት መሸጋገር አለመቻል፣ የጽንፈኝነት አስተሳሰብና ስራ አጥነት ትልቅ ተግዳሮቶች ነበሩ ብለዋል። አቶ ሽመልስ
ህግ ከማስከበር መሳ ለመሳ አስተሳሰቦቹ ወደ ፊት ለፊት እንዲመጡ የማድረግ ስራ፣ አንዳንድ ቦታ እኮ ፋሽት አስተሳሰቦች መሰበክና በተግባር መሞከር እየተሞከሩ የመጡበት ሁኔታ ነው ያለው። የኔን ሀሳብ ካልተቀበልክ መኖር የለብህም እስከ ማለት፣ ህይወትን እስከ መንጠቅ የሚደርስ ሙከራዎች ሲደረጉ ቆይተዋል። እነዚህን በጣም በጥንቃቄ እና በከፍተኛ ኃላፊነት ስሜት እየተገበሩ መሄድ ነው። ይህንን የክልላችን መንግስት በከፍተኛ ኃላፊነት ይህንን እያደረገ ነው ያለው።
በአመቱ መጨረሻ የተጀመረው የዜግነት ግዴታ በጎ አድራጎት ስራ በጨፌ ኦሮሚያ ከጸደቀ በኋላ ሰፊ ስራዎች ለመስራት እንቅስቃሴ መጀመሩን፣ በዚህ እንቅስቃሴም ችግኝ የመትከል ዘመቻን ሳያካትት በአጠቃላይ ከ1 ቢሊየን ብር በላይ የሚገመት አስተዋጽኦ መደረጉንም አቶ ሽመልስ ጠቅሰዋል። ወቅታዊ ጉዳይን አስመልክቶ ከጋዜጠኞች ለቀረበላቸው ጥያቄ የተለያዩ መልስ አቶ ሽመልስ የሰጡ ሲሆን በቅርቡ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የኦሮሚያ ቤተ ክህነትን የማቋቋም እንቅስቃሴና አለመግባባቶችን ተከትሎ አቶ ሽመልስ ጉዳዩን አንፈልግም ብለው በቅድስት ሲኖዶሱ ውይይት ላይ ተናግረዋል የተባለው ሐሰት መሆኑን፣ ነገር ግን ሰፊና አበረታች ውይይቶች ከአባቶች ጋር መደረጋቸውንም አቶ ሽመልስ ተናግረዋል።
የኢትዮጵያ ኦርቶዶክስ ቤተ ክርስቲያን ጋር ተያይዞ ከአባቶች ጋር ተወያይተናል። የተለያየ የመልካም አስተዳደር ጥያቄዎች አላቸው። ከኛ ከክልላችን ጋር ተያይዞ ከለውጡ ጋር ተያይዞ በክልላችን ውስጥ ያለው ደግሞ የህዝቡን ጥያቄ የተለያዩ እነሱ ማየት ያለባቸው መታየት ያለባቸው ብለን የምናስባቸው ነገሮች አንስተንላቸዋል። ከቋንቋ ከባህል ጋር ተያይዞ ከሌሎችም ስራዎች ጋር ተያይዞ አንስተንላቸዋል። ጥሩ ውይይት ነው ያደረግነው። ከዚያ ውጭ እኛ ሌሎች ነገሮችን የመወሰን ስልጣን የለንም።
2012 የልማት ሂደቶችን በተመለከተ የተጀመሩ ፕሮጀክቶችን የማስጨረስ ወቅት ነው ያሉት አቶ ሽመልስ፣ ይህንንም ለመፈጸምና የማህበረሰብ አገልግሎቶችን ለመስጠት ከ70 ቢሊዮን ብር በላይ በጀት መመደቡን ተናግረዋል። ዝርዝር የዕለቱን መግለጫዎች በሰኞ ዘገባችን ይዘን እንቀርባለን። ለአሜሪካ ድምፅ ሙክታር ጀማል ነኝ ከአዲስ አበባ።
አመሰግናለሁ ሙክታር። የድሬዳዋ አስተዳደር ፖሊስ 146 ኪሎ ግራም የሚመዝን ካናቢስ የሚባል አደንዛዥ እጽ ማስወገዱን አስታውቋል። የፖሊስ ኮሚሽኑ የወንጀል መከላከል ምርመራ ዘርፍ ኃላፊ የሆኑት ምክትል ኮሚሽነር ማኦ ተሾመ አደንዛዥ እጹ በተቃጠለበት ወቅት ለጋዜጠኞች ሲናገሩ እንቅስቃሴውን ያደረጉት ከአካባቢው ህብረተሰብ ጋር በመተባበር መሆኑን እንዲሁም ከህገ ወጥና ከአዘዋዋሪዎችና ከህገወጥ ነጋዴዎች መያዙን ተናግረዋል። የዚህ ዘገባ ዝርዝር በነገው ምሽት ይቀርባል። አትላንቲክ ውቅያኖስ ምዕራባዊ አካባቢዎች ላይ ከፍተኛ ጉዳት እያደረሰ ያለው የውቅያኖስ ማዕበል ዶሪያን ዛሬ አቅሙ ወደ አንደኛ ደረጃ ሀሪኬንነት ዝቅ ቢልም በሰዓት 140 ኪሎ ሜትር በሚደርስ የነፋስ ግፊት እየተሽከረከረና እየተጓዘ መሆኑን የዩናይትድ ስቴትስ ብሔራዊ የሀሪኬን ማዕከል አስታውቋል። ማዕከሉ ወደ ካናዳ ምስራቃዊ ዳርቻዎች እያመራ ሲሆን እዚያ ከመድረሱ በፊት የማሳቹሴትስን ደቡባዊ ምስራቅ አካባቢዎችና ዛሬ ደግሞ ሜን ግዛት እንደሚገባ ታውቋል። የዜናው ሰዓት አበቃ። ለቀሪ ዝግጅቶች ወደ ቆንጅት ልመልሳችሁ።
የዓለም ዜና አድምጠናል። አሁን መግቢያው ላይ ወደ አስተዋወቅነው ውይይት እናልፋለን። አገር አቀፍ መድረክ ህገ መንግስቱንና ህብረ ብሔራዊ ፌዴራላዊ ስርዓትን ለማዳን በሚል ስያሜ ባለፈው ሳምንት በመቀሌ ከተማ የሁለት ቀናት ሰፊ ስብሰባ ተደርጎ ውይይት መካሄዱ የሚታወስ ነው። እንግዶቻችን የኦሮሞ ፌዴራሊስት ኮንግረስ ምክትል ሊቀመንበር አቶ ሙላቱ ገመቹና በአዲስ አበባ ዩኒቨርሲቲ የህግ መምህር ዶክተር መሐሪ ረዳኢ በስብሰባው ላይ ተካፍለዋል። በጉባኤው ላይ ባይሳተፉም ስለ ስብሰባው የተከታተሉት የኢትዮጵያ ዲሞክራሲያዊ ፓርቲ የምክር ቤት አባል አቶ ልደቱ አያሌው ስለ ስብሰባው ያላቸውን ሀሳብ እንዲያካፍሉ ጋብዛ አዳነች ፍስሐዬ ተከታዩን አሰናድታለች።
በመጀመሪያ ዶክተር መሐር ረዳኢ፣ አቶ ሙላቱ ገመቹ፣ አቶ ልደቱ አያሌው ለጊዜያችሁና ለትብብራችሁ እናመሰግናለን። ባለፈው ሳምንት በኢትዮጵያ የህብረ ብሔራዊ ፌዴራላዊ ስርዓት እንዲቀጥል የሚፈልጉ የተባሉ ከሀገሪቱ ዙሪያ የተሰባሰቡ የፖለቲካ ድርጅቶች፣ የማህበረሰብ መሪዎች፣ ምሁራንና ሌሎችም የተሳተፉበት ሰፊ ውይይት በመቀለ መካሄዱ የሚታወስ ነው። ውይይታችን በዚህ ላይ ያተኮረ ይሆናል። በመጀመሪያ እንግዲህ ለመንደርደሪያ ያህል የትግራይ ክልል ምክትል ርዕሰ መስተዳድር ስለ ስብሰባው ያሉትን እንስማና ውይይቱን እንቀጥላለን።
የህገ መንግስት ኢህአዴግ አይደለም ሲባል እንደነበረው የህዝብ ነው፣ የብሔር ብሔረሰብ ነው፣ ፌደራል ስርዓቱም የሁሉ ነው። ቅድም የአፋሩ ሽማግሌ ያሉት ነው፣ ስለ ሌላ መናገር ትችላላችሁ ብለዋል። ህገ መንግስት በተመለከተ ግን የእኛ ነው፣ የህዝብ ነው። ከዚህ የተነሳ እነዚህ የተወያየን ያለ ነው። እንዲህ ኢህአዴግማ እኛ ያው ትሰሙታላችሁ፣ ከማዕት መድረክ ነው ያለን እንዳላችሁት፣ ከሁለት ሳምንት በፊትም ነበረን፣ ቀጣይ ነው አሁንም አለን፣ የማያቋረጥ ነው። ስለዚህ እኛ ብቻችን ብንወያይ ይበቃል የሚል ግን የለን። ስለዚህ ህገ መንግስትና ፌዴራሊዝም የሁሉም ስለሆነ እኛም ድርሻ ስላለን ድርሻችን እየተወጣን ነው። እዚህ እናንተ በመምጣታችሁ ሌላ አይደለም፣ ህገ መንግስቱን ማክበር መከላከል አደጋ የሁላችን ነው። ድርጅት ሁሉም ተጋብዟል፣ ኢህአዴግም ጭምር። ኢህአዴግም መሪ ድርጅት ነው፣ እኛም ኢህአዴግ አባላት ነው።
ዶክተር መሐሪና አቶ ሙላቱ በስብሰባው ተሳትፋችኋል መሰለኝ።
እኔ ነበርኩ።
እሺ፣ እንግዲህ ዶክተር መሐሪ በዚህ ላይ ያሉት አመለካከት እና በአጠቃላይ በስብሰባው
እውነቱን ለመናገር በደንብ አልተሰማኝም፣ ግን የገባኝ ነገር ህገ መንግስቱ የኛ ብቻ አይደለም የሁላችን ነው አይነት ይዘት ያለው ነው የመሰለኝ እና በዛው በገባኝ እንጂ ሪከርዱ ብዙ አይሰማኝም ነበር። ወል እንግዲህ ስብሰባው እንደተገለጸው ህብረ ብሔር ፌዴራሊዝምን የሚቀበሉ ሀይሎች እና ህገ መንግስቱን የሚቀበሉ ሀይሎች ተብሎ የተጠራ ስብሰባ ነው። እንደተባለው የተለያዩ የፖለቲካ ድርጅት ተወካይ ተገኝቷል። የሃይማኖት መሪዎችን ተገኝቷል። ምሁራንም ተገኝቷል። እንግዲህ አሁን ኢትዮጵያ ይሄ ለውጥ መጣ ከተባለ ወዲህ በዚህ ዙሪያ ያሉ ወገኖች የሚዲያ አክሰስ ያላቸው አይደሉም። ሚዲያው እያራገበ ያለው አንድ አይነት አመለካከት ነው። ኢህአዴግ ያቋቋማቸው ሚዲያዎች ሳይቀሩ የሚያራግቡት ሌላኛው ህገ መንግስቱ ብዙም የህዝብ ድጋፍ እንደሌለው በህዝብ ውክልና የተሰራ ህገ መንግስት እንዳልሆነ አንዳንዴ መወገድም ያለበት ነገር እንደሆነ ብሔር ብሔረሰብ የሚለው አደረጃጀትም ሀገሪቱን የሚበትን እንደሆነ ተደርጎ ስለሚቀርብ እነዚህ በሜይንስትሪም ሚዲያው በቂ ድምፅና ውክልና የሌላቸው ወገኖች ድምጻቸው የሚያሰሙበት መድረክ እንደሆነ ነው የተገነዘብኩት። ብዙዎቹ በዚህ መደበኛው ሚዲያዎች አካባቢ ማንሰማቸው ሶቆቃዎች እና በደሎች ነበሩ ሲገለጽ የነበሩት እዛ ስንሰባ እና የካቴድራሉ አንዱ ስዕል በሌላኛ ገጽ ሲታይ የሚያሳይ ነገር ህገ መንግስቱ የኛ ነው የሚሉ ኃይሎች እንዳሉ ህብረ ብሔራዊ ፌዴራሊዝምንም የሚጠብቁና እነሱ የሚታገሉ ኃይሎች እንዳሉ ለማሳየት የተዘጋጀ መድረክ እንደሆነ ነው የተገነዘብኩትና ከዚህ አንጻር ተገቢ መድረክ ነው ብዬ ነው የማስበው።
እሺ፣ አቶ ሙላቱ።
አሁን ዶክተር ማሪ እንዳስቀመጡት በአጠቃላይ የህገ መንግስትና ህብረ ብሔራዊ ፌዴራላዊ ስርዓት በኢትዮጵያ በፌዴራሊዝም ስርዓት መጀመሪያ ሲመጣ የነበረው ሁናቴ ገለጻ ነው የተደረገው። ህገ መንግስቱ በሚረቀቅበት ጊዜ አስቸጋሪ ሁኔታዎች የነበሩበት በሚጠርቅበትም እንግዲህ እንደሚታወቀው መጀመሪያ በ1983 ዓ.ም ደርግ ወድቆ ኢህአዴግ በቦታው በሚጠቃበት ጊዜ በኢትዮጵያ ውስጥ የነበረውን ሁናቴ የሚገልጽ ነው። በየቦታው የትግራይ ነጻ አውጪ፣ የኦሮሞ ነጻ አውጪ፣ የሲዳማ ነጻ አውጪ፣ የሱማሌ እነዚህ ሁሉ በነበሩበት ጊዜ እና ህገ መንግስቱ ተረቆ በ1987 ዓ.ም በሚጸድቅበት ጊዜ በወቅቱ ሀገሪቷ እንዳትገነጣጠል አንድነቷን ጠብቃ ለወደፊት ለመሄድ አስፈላጊ ነው ተብሎ የነበረው የመንግስት ስርዓት ፌዴራሊዝም መሆኑን እና በዛ ተንተርሶ ይሄ አሁን የምንጠቀምበት ዛሬ ህገ መንግስቱ ሲጸድቅ በ22,000 ቀበሌዎች አካባቢ ውይይት ተደርጎበት እንደጸደቀና እስካሁን ያለ መሆኑን ነው በወቅቱ እንግዲህ ገለጻም የተደረገው። ህገ መንግስቱ እንደምታውቀው 25 ዓመት የቆየ እንደመሆኑ መጠን አብዛኛው አንዳንዱም መሻሻል እንደሚገባ ለወደፊት ጠቃሚ በሚሆን መልክ እንዲዘጋጅ ይሄ እይታ እንደነበር ነው ከጉባኤው የተረዳ ነው። የጉባኤው ስብስብ የሀገር ሽማግሌዎች ያሉበት፣ የሃይማኖት ድርጅቶች ያሉበት፣ ፌዴራሊዝምን እና ህገ መንግስቱን የሚቀበሉ ድርጅቶች የተሳተፉበት ነው። በዛም በውይይቱም አንስተናል። ለምን ሌሎቹ አልተሳተፉም የሚለውን በፌዴራሊዝምና በህገ መንግስቱ ላይ ድንጋይ የሚወረውሩ ካሉ ደግሞ እነሱ በሂደት የሚቀላቀሉ መሆኑን ነው የተገለጸልን እና በተቻለ መጠን ሁሉን አቀፍ እንዲሆን ስምምነት የተደረገበት እና ለወደፊት አንድነታችንን አጠናክረን የምንሄድበት ሁናቴ ውይይት በሰፊው ተደርጎበታል። በዚህ አንጻር በዚህ በ27 ዓመት ጊዜ ውስጥ የተደረጉት ስህተቶች የተፈጸሙት ስህተቶችም የከጉባኤ አባላት ሁሉ ተነስተው ተደርጎበታል። ይህን ይመስላል።
እሺ፣ አቶ ልደቱ።
እንደተረዳሁት የስብሰባውንም ሂደት እንደተከታተልኩት የፌዴራል ስርዓቱን የማስጠበቅ ዓላማ ያለው ስብሰባ እንደሆነ ተደርጎ ነው ሲገለጽ የነበረው። በእኔ እምነት የፌዴራል ስርዓትን የሚቃወም አንድም የፖለቲካ ፓርቲ ኢትዮጵያ ውስጥ አሁን የለም። ስለዚህ በሌለ ችግር ላይ መፍትሄ ለመፈለግ የተቀመጠ ይመስለኛል በአንድ በኩል። በሌላ በኩል አሁን ከሳቸው እንደሰማሁት ሁሉም ፓርቲዎች ተጋብዘዋል የሚል ነገር ተነስቷል። ቢያንስ እኛ አልተጋበዝንም። አለመጋበዝ ሳይሆን ከህወሓት አመራሮች አንድ ትልቅ አመራር በሌላ ስብሰባ አጋጣሚ አግኝቻቸው ለምን እኛ አልተጋበዝንም ብዬ ሁሉ ጥያቄ አቅርቤላቸው ነበር። እኛን የማይመለከት እንደሆነ ነው የነገሩኝ። ስለዚህ ሁላችንም አልተጋበዝንም። በዚህ ደረጃ የገለጹትም ነገር ስህተት ነው። ሌላው ግን አሁን ዶክተር መሀሪ ሲናገሩ የሰማኋቸው ኢህአዴግ ያቋቋማቸው መገናኛ ብዙሀን ጭምር በአሁኑ ወቅት አንድ አቋም ነው እያራመዱ ያሉ፣ ህገ መንግስቱ ይሻሻል ወይም ይቀየር ወይም ደግሞ ፌዴራሊዝሙ ይሻሻል የሚሉትን ነው። ሌላኛው ሀሳብ ቦታ አጥቷል ነው ያሉት። እንዲህ አሁን አገሪቱን እየመራ ያለው ስርዓት ራሱ ማን ሆነና ነው ሌሎች የተሻለ ቦታ ያገኙት? እኔ እስከሚገባኝ ድረስ አሁን በዋናነት ሀገሪቱን እየመሩ ያሉት ጠቅላይ ሚኒስትር አብይ አህመድ ናቸው።
እሳቸው የሚመሩት ፓርቲ ኦዴፓ ነው። ኦዴፓ በግልጽ ይሄ ህገ መንግስት ለድርድር የሚቀርብ አይደለም፣ ይሄ ፌዴራል አደረጃጀት ለድርድር የሚቀርብ አይደለም፣ አይለወጥም፣ እንዳለ ይቀጥላል ነው ያሉት። ስለዚህ ስርዓቱ እንደ ስርዓት የዚህ አቋም ኤጀንት ነው። እንዳውም ቦታ የሌለው ከዚህ በተለየ አማራጭ የሚያቀርበው አስተሳሰብ ነው። ስለዚህ አሁን የኢትዮጵያ ቴሌቪዥንም እነ ፋናም እነ ዋልታም የሚያቀነቅኑት በዋናነት የመንግስትን አመለካከት ነው። አልፎ አልፎ እርግጥ ነው ሌሎች ሀሳቦችም ይስተናገዳሉ። ስለዚህ ቦታ ያጣው የፌዴራሊስት ኃይሉ የአንድነት ኃይሉ ነው እንጂ እነዚህ የኮንፌዴሬሽን አስተሳሰብ ያላቸው እንደውም ከፍተኛ የሆነ ሚዲያ ያቋቁመው እየሰሩ ያሉበት ሁኔታ ነው፣ ከመንግስት መዋቅርም ውጪ ያሉት ማለት ነው። እና ይሄን የተሳሳተ መረጃ ይመስለኛል። ዋናው ቁም ነገር ግን ምንድን ነው? ይሄ መቀሌ የተካሄደው ስብሰባ አላማ ከሀያ ሰባት አመቱ ስርዓት አካሄድ ምን ይለየዋል ነው። 27 አመት በስልጣን ላይ የነበረው ስርዓት ሲከራከር የነበረው ህገ መንግስቱ አይነካም፣ አይቀየርም፣ አይሻሻልም፣ የፌዴራል አደረጃጀቱ አይሻሻልም፣ ሁለቱም የኢትዮጵያ ህዝብ የሚደግፋቸው ናቸው፣ ጠቃሚ ናቸው፣ ተጠናክረው መቀጠል አለባቸው፣ በመቃብራችን ላይ ነው በዚህ ጉዳይ ላይ ለማሻሻል የሚቀርብ ጥያቄ የሚል ነው 27 አመት ሙሉ በስልጣን ላይ የነበረው አካል የሚያራምድ። አሁን የመቀሌው ስብስብም ይሄን የ27 አመት ስርዓቱን እንዳለ ይቀጥል የሚል ነው። ለእኔ ይሄ የለውጥ ሂደቱን መካድ ነው ወይም መክዳት ነው። ስለዚህ እኔ ኢትዮጵያ ዛሬ የምትፈልገው እንደዚህ አይነት የጎራ ፈጠራና የ27 አመቱን ስርዓት የማስቀጠል አስተሳሰብ አይደለም። የኢትዮጵያ ህዝብ አሁን የሚፈልገው ጎራ ፈጠራ አይደለም። በአንድነት ለኢትዮጵያ ጉዳይ በጠረጴዛ ዙሪያ ሁሉም ኢትዮጵያዊ እየተገናኘ እየተደራደረ እየተወያየ የጋራ መፍትሄ ማመንጨት ነው እንጂ ጎራ መፍጠር አይደለም። ሁለተኛ የኢትዮጵያ ህዝብ የሚፈልገው ለወቅቱ ችግር የዳረገን የ27 አመት ስርዓት እንዴት ይስተካከል፣ እንዴት ጉድለቶቹ ይሟሉ፣ ይሻሻል በሚለው ጉዳይ ላይ መነጋገር ነው እንጂ የ27 አመቱና 27 አመት ያንቀጠቀጠን ስርዓት እንዴት ይቀጥል ተጠናክሮ የሚል ሀሳብ አይመስለኝም። ከዚህ አንጻር በጣም ተገቢ ያልሆነ፣ ወቅታዊ ያልሆነ፣ አስፈላጊ ያልሆነ፣ አገሩንም ወደ አደጋ የሚወስድ እንቅስቃሴ ነው ብዬ ነው የምወስደው።
አቶ ልደቱ አንዳንድ ነጥቦች አንስተዋል። አንደኛ የድሮ እንዲቀጥል የተተኮረበት ጉዳይ ነው ብለዋል። ሁለተኛ የፌዴራሊስቶች የሚል ጥያቄም አንስተዋል። እና መጀመሪያ አሁን ባሉት ላይ እስቲ አመለካከቶን ዶክተር መሐሪ።
የሚዲያ አክሰስ ላለው እያገኘ ያለው በአሁኑ ወቅት የሚለው ለተመልካችና ለአድማጩ ብንተው ነው የተሻለ የሚሆነው የሚመስለኝ። በተነሱት ጉዳዮች ላይ የፌዴራል ኃይሎች ፌዴራል ያልሆነ ኃይል የለም በአሁኑ ወቅት ኢትዮጵያ ውስጥ ግን ፌዴራሊስት ኃይሎች አልተጋበዙም ያሉበት፣ በእርግጥ ይሄ ጋባዦቹ በምን መለኪያ አንዱን ጋብዘው አንዱን እንደተዉ ቢገልጹት ጠቃሚ ነው የሚመስለን። ግን ዋናው ነገር ፌዴራሊዝም በፌዴራሊዝምነቱ አይደለም ውይይት ሲደረግበት የነበረው ህብረ ብሔራዊ ፌዴራሊዝም፣ ይሄም አቶ ልደቱ የጎሳ ነው ብሔር ተኮር ነው የሚሉት አይነት አደረጃጀት የሚቀበሉት ማለት ነው እንጂ አቶ ልደቱ በእርግጥ እንዴት ኢትዮጵያ ኦልሬዲ ያለች ናት አብስትራክት አይደለችም እና እንዴት አይነት ፌዴራሊዝም አንድ ጂኦግራፊ ሲሉ ነው የምሰማው፣ ሌላ ጊዜ ኢኮኖሚ ሲሉ ነው የምሰማው፣ ሌላ ጊዜ ደግሞ ቅልቅል ነው የምንቀበለው የተለያየ መመዘኛ እንጠቀማለን ነው የሚሉት እና ህብረ ብሔር ፌዴራሊዝም አሁን ያለው ፌዴራሊዝም ባለበት የማይቀበሉ ስለሆነ ይመስለኛል ለዚህ ስብሰባ ተገቢ አይደለም ብለው ያልተጠሩት የሚመስለኝ። ስለዚህ ህብረ ብሔራዊ ፌዴራሊዝምን ነው እንጂ ፌዴራሊዝምን የሚቀበል አይደለም የተጠራው። ሁለተኛ ይሄ 27 አመት የነበረ ነገር ነው የሚለው አይመስለኝም። ቀደም ብሎ ህገ መንግስቱ አይሻሻልም፣ ህገ መንግስቱ አይነካም የሚሉ ኃላፊዎች እየተነሱ ሲገልጹ እንደነበር ይታወሳል። የአሁኑ ስብሰባ ግን ህገ መንግስቱ የሚሻሻል መሆኑ ይቀበላል፣ ባይሆን በህገ መንግስታዊ ስርዓቱ ነው መሻሻል ያለበት የሚሻሻለው ነገር ተለይቶ የሚል ነገር ነው እየመጣ ያለው እና ከቆየ የተለወጠ ነገር ያለ ነው የሚመስለኝ። ለነገሩ አይሻሻልም ሲባል የነበረውም ስህተት ነው። ህገ መንግስቱ ራሱ የማሻሻያ ድንጋጌዎች አስቀምጦ እያለ ህገ መንግስቱ አይነካም የሚል ሰው ከነበረ ተገቢም አልነበረም። ህገ መንግስቱን ያነበረ ሰው አይደለም ይህን ሲናገር የነበረው ማለት ነው። ያም ሆነ ይህ ግን አሁን የነበረው እዚህ ስብሰባ ግን እኔ የተገነዘብኩት ህገ መንግስቱ የሚሻሻል ዶኩመንት ነው። 27 አመት ስራ ላይ ቆይቷል። ያን ጊዜ የነበሩት ችግሮች ፈቶ አዳዲስ ችግሮች ሳይፈታ የቀረበት ሁኔታ ይኖራል። ስለዚህ እንደ ህይወት ያለው ዶኩመንት መሆን ካለበት መሻሻል አለበት፣ ግን የህገ መንግስት ስርዓቱን ተከትሎ ነው መሻሻል ያለበት መባሉ ለውጥ ነው የሚመስለኝ።
አቶ ሙላቱ፣
በህገ መንግስቱ ላይ የነበረው ችግር እርግጥ ከአሁን በፊት አንዳንዶቹ የህገ መንግስቱ ትክክል አይደለም ከአጀማመሩ ችግር ያለበት ከመግቢያው ችግር ያለበት ነው። የኢትዮጵያ ብሔር ብሔረሰቦችና ሕዝቦች ብሎ በመጀመሩ ይህንን መቀበሉ ላይ ችግር ያለባቸው አሉ። ፌዴራሊዝምን መቀበል ኮንፌዴሬሽን ብሎታል። አቶ ልደቱ ኮንፌዴሬሽን ሳይሆን አሁን ያለው ፌዴራሊዝም በማንነት ላይ የተመሰረተ ፌዴራሊዝምን አንቀበልም፣ ይሄ የዘር ነው የጎሳ ነው ማለት ማጣጣል፣ በየጊዜው ዲስክሬዲት የማድረግ የዚህ አይነት አዝማሚያ ያላቸው አንዳንዶቹ አሉ። ህገ መንግስቱ እንግዲህ በአንዳንድ አካባቢ 25 ዓመት የቆየ እንደመሆኑ መጠን መሻሻል እንደሚገባ ሁሉም የሚያምንበት ነው። መሻሻው ላይ እስካሁን ድረስ አይሻሻል ብሎ አቋም የወሰደ በነ መቃብር ላይ ነው ያለ እንግዲህ ትዝም አይለኝም። በሌላ በኩል የህገ መንግስት ለብሔሮች እና ብሔረሰቦች እውቅና መስጠቱ በሀገሪቷ ላይ ተፈጥሮ የነበረውን ችግር፣ ግጭት፣ አለመግባባት፣ ልዩነቶች እነዚህን በተቻለ መጠን ይቀርፋል ስለሚባል አሁን ያለን ኦልተርናቲቭ ለብሔር ብሔረሰቦች ማንነት እውቅና ሰጥተን ተከባብረን ለወደፊት አብረን የምንሄድበት ሁናቴ ለመፍጠር በዚህ ሀሳብ የሚግባቡ በአንድነት የሚሄዱበት የለም፣ ይሄ አይሆንም የሚሉት ሀሳባቸው ዲሞክራቲክ በሆነ ሁኔታ ደግሞ መከራከሩ ተገቢ ነው፣ የምንቀበለው የአንድነት ኃይሎችን የሚሉት መጨረሻው ላይ ሰላማዊ በሆነ መንገድ ለህዝብ ውሳኔ ማቅረብ ነው። አንዱ የአንዱን መብት አውቆ አክብሮ ተከባብሮ የሀገሪቷን አንድነት ለማድረግ በዚህ በህገ መንግስቱ ሁሉም ብሔር ብሔረሰቦችና ህዝቦች በእኩልነት መብታቸውን አውቆ ነጻነታቸውን እና ዲሞክራቲክ በሆነ ሁኔታ ራሳቸውን በራሳቸው የማስተዳደሩ ጉዳይ ፍትሐዊ የሀብት ክፍፍልን በክልላቸው ሰላምን አስፍኖ መረጋጋትን ፈጥሮ አብሮ ለመኖር እንዲያመች ልማት ለማከናወንም የሚቻለው በዚሁ ስለሆነ ውይይቱ ከዚሁ አንጻር እንደነበር ነው ትዝ የሚለኝ።
እሺ፣ እንግዲህ ከዛ ጋር ተያይዞ አቶ ልደቱ እንግዲህ የኮንፌዴሬሽን ጥያቄ አንስተዋል። የኮንፌዴሬሽን ሰዎች ናቸው ወይም በኮንፌዴሬሽን የሚያምኑ ሰዎች የተሰባሰቡበት ያሉ መሰለኝ ካልተሳሳትኩ። በዛ እንግዲህ መጀመሪያ እርስዎ ቢያብራሩትና ወደዛ ብንሄድ።
እንግዲህ ያው አዳነች እንደምታውቂው በህገ መንግስቱ ውስጥ ያሉ ለኢትዮጵያ አንድነት፣ ለኢትዮጵያ ህዝብ አብሮነት እንቅፋት የሚሆኑ አስተሳሰቦችን መታገል የጀመርነው ዛሬ አይደለም። 27 ዓመት ሙሉ ትግል ስናደርግ ነው የነበረው። ህገ መንግስቱ ራሱ ተረቆ ሲጸድቅ ጀምሮ ከፍተኛ የሆነ ትግል ነው ስናካሄድ የነበረው። ይሄ ህገ መንግስት ሄዶ ሄዶ የኢትዮጵያን ህዝብና አብሮነት አያጠናክርም፣ ወደ መበታተን ወደ መፍረስ አደጋ ነው የሚወስድን የሚል አመለካከት ይዘን ነው ስንታገል የነበረው። ያኔ በጽንሰ ሀሳብ ደረጃ ነው ክርክሩ ሊባል ይችላል። አሁን ግን ከ27 ዓመት በኋላ በጽንሰ ሀሳብ ደረጃ ብቻ ሳይሆን በተግባርም ተፈትኖ የእኛ አስተሳሰብ ትክክል መሆኑ ተረጋግጧል።
የእኛ አስተሳሰብ ትክክል መሆኑን ሲሉ እስቲ እሱንም ቢያስረዱን።
አዎ፣ እሱን እያስረዳሁ ነው። ኢትዮጵያ ዛሬ ከ27 ዓመት በዚህ ህገ መንግስት በዚህ የፌዴራል አደረጃጀት 27 ዓመት ከተዳደረች በኋላ ወደ ተሻለ አንድነት አይደለም ሄደው፣ ህዝቡም ወደ እኩልነት አይደለም ሄደው፣ ወደ ሰላምና መረጋጋት አይደለም፣ ወደ ብጥብጥ ነው። በታሪካችን አይተነው የማናውቅ መፈናቀል ነው ኢትዮጵያ ውስጥ የተፈጠረው። 3.5 ህዝብ በሌላ ጉዳይ ሳይሆን በብሔረሰብ ማንነት የተፈናቀለበት አገር ውስጥ ነው ያለ ነው። ከጊዜ ወደ ጊዜ አንድነታችን መጠናከር ሲገባው ልዩነታችን እየሰፋ እየተናቆርን ነው ያለ ነው። እስከ ቅርቡ የሃይማኖት ችግር ድረስ ኢትዮጵያ በመለያየት አደጋ ውስጥ ነው የቀጠለ። ስለዚህ ይሄ በተግባር ታይቷል። ስለዚህ ምንድን ነው ይሄ አሁን በስራ ላይ ያለው ህገ መንግስትና ብሔር ተኮር የሆነው የፌዴራል አደረጃጀት ከመጀመሪያው ኮንፌዴራል የሆነ አደረጃጀት፣ ህገ መንግስቱም የኮንፌዴሬሽን ህገ መንግስት ነው። ለምንድን ነው ይሄን የምንለው? አንድ ህገ መንግስት አንድ ለምሳሌ ኢትዮጵያ አህዳዊ የነበረች አንድ ሀገር ነው። ስለዚህ የሚፈለገው ከአህዳዊ አስተዳደር የውስጥ ችግሮቹ አለ ወደ ፌዴራል አደረጃጀት እንድትሸጋገር ማድረግ ነው። ይሄ ህገ መንግስት ግን ምንድን ነው ያደረገው? ልክ የራሳቸው ማንነትና ሉዓላዊነት ያላቸው የተለያዩ አገሮች ቁጭ ብለው የፈጠሯት አዲስ አገር ነው ያደረጋል። ስለዚህ ይሄ የኮንፌዴሬሽን ጽንሰ ሀሳብ ነው። ስለዚህ አሁን ሉዓላዊነትን ብናይ ኢትዮጵያ የምትባል ሀገር ሉዓላዊነት የላት፣ ክልሎች ናቸው፣ ብሔር ብሔረሰቦች ናቸው ሉዓላዊነት ያላቸው። ይሄ የፌዴሬሽን አስተሳሰብ አለ። የፌዴሬሽን አስተሳሰብ እንደ አንድ ሀገር ነው አንድን ህዝብ የሚያየው አንድን ሀገር የሚያየው እና ጠንካራ የሆነ የፌዴራል መንግስት እንዲኖር ነው የሚያደርገው። ይሄ ህገ መንግስት ግን በክልሎች ውክልና የተገኘ የፌዴራል መንግስት እንዲኖር ነው ያደረገው፣ በጣም ልልና ደካማ የሆነ። ሁለተኛው መገለጫ ምንድን ነው? አንድ ህዝብ ወይም ብሔር የራሴ የሚለው መሬት ካለውና ሌሎችን እዚህ መሬት መግባትና መውጣት የሚችሉት በእኔ ፈቃድ ነው ካለ ይሄ የኮንፌዴሬሽን አስተሳሰብ። ሶስተኛ አንድ ህገ መንግስት አንድ የፌዴራል ተቋም ወይም ደግሞ ስትራክቸር ሲፈጽም ስፈልግ አብሬ እኖራለሁ፣ ሳልፈልግ ስቀር ግን እበተናለሁ፣ እለያያለሁ የሚል አንቀጽ 39 አይነት ነገር ካካተተ ይሄ የፌዴራል አደረጃጀት አይደለም፣ የኮንፌዴሬሽን አደረጃጀት። ስለዚህ እነዚህ ኃይሎች ይሄ ጉዳይ ይቀጥል፣ ህገ መንግስቱ ወደ እውነተኛ የፌዴራል አደረጃጀት አይሻሻል የሚሉት፣ የአገሩ አከላለልም ወደ እውነተኛ የፌዴራል አደረጃጀት አይሻሻል የሚሉት የኮንፌዴሬሽን አስተሳሰብ ያላቸው ኃይሎች ናቸው። እነዚህ ኃይሎች ናቸው አሁን ህገ መንግስቱም የፌዴራል አደረጃጀቱም መነካት የለበትም እንዳለ መቀጠል አለበት እያሉ ያሉ።
አቶ ምላቱ፣
አቶ ልደቱ ሊያስተካክሉ የሚገባው አንድ ነገር አለ። እንግዲህ ከሳቸው የበለጠ ይሄን ነገር እንትን የለኝም። በአንደኛ ደረጃ ፌዴራሊዝሙ በዚህ በያዝነው በ28 አመት ውስጥ መሬት አልያዘም። ስርዓቱ ፌዴራሊዝም ሆኖ ህገ መንግስቱ ፌዴራሊዝም ሆኖ ነገር ግን በተግባር ያልተተረጎመ ህገ መንግስትና ስርዓት ነው ያለኝ። ፌዴራሊዝምን አልገነባነውም በሀገራችን ውስጥ። ፌዴራሊዝም የተማከለ ዲሞክራሲን አይደለም የሚያስፈልገው፣ ያልተማከለ ዲሞክራሲ ነው። ይሄ በዚህ ፌዴራሊዝም በአግባቡ መሬት ወርዶ መሬት አልያዘም። በ7 አመት ጊዜ ውስጥ ኢህአዴግ አብዮታዊ ዲሞክራሲን የተማከለ አስተዳደርን ወስዶ የክልሎች ክልል ሆኖ ወጡ እንጂ ህገ መንግስቱም ተግባራዊ አልሆነም፣ ፌዴራሊዝም ተግባራዊ አልሆነም። ኮንፌዴሬሽን የሚባለው ሁለት ራሳቸውን የቻሉ መንግስታት በአንድነት የራሳቸውን ክልላቸውን ለማስፋት ሰፊ ሀገር ለማግኘት የሚያደርጉት ነው ኮንፌዴሬሽን። አሁን ያለው ኢትዮጵያ ውስጥ ይሄ አይነት አይደለም። ስለዚህ በዚህ እንለያያለን። ነገሩ ኮንፌዴሬሽንን የማቋቋም ጉዳይ ሳይሆን የነበረውን ፌዴራሊዝም በኢጡ ልክ መሬት እንዲደርስና ስርዓት እንዲይዝ ማድረግ ያለመቻላችን ነው።
እሺ፣ ዶክተር መሐሪ፣
ይሄ ስለ ሉዓላዊነት የሚነሳው ነገር፣ ሉዓላዊነት እንግዲህ ሬላቲቭ ነው። ውስጣዊ ሉዓላዊነት አለ፣ ውጫዊ ሉዓላዊነት አለ። በውስጥ አስተዳደር ውስጥ ሉዓላዊነት ሲባል እኔ እስከገባኝ ድረስ የራሱ ህግ አውጪ፣ የራሱ ዳኝነት አካል፣ የራሱ አስፈጻሚ አካል አዋቅሮ በህገ መንግስት በተሰጠው ስልጣን መሰረት የሚሰራበት ሁኔታ ከውስጥ አንጻር ሲታይ ሉዓላዊነት ነው። እሱ ውጫዊ ሉዓላዊነት ከውጭ ዓለሞች ጋር ከሌሎች መንግስታት ጋር ለሚደረግ ግንኙነት የሚኖር ሉዓላዊነት ደግሞ ወደ ውጫዊ መልክ የሚታይ ነው እና የኢትዮጵያ ሁኔታ ክልሎች ሉዓላዊ ናቸው ሲባል ውስጣዊ አስተዳደር ነጻነትም የፌዴራል መንግስቱ ጣልቃ ሳይገባባቸው በህገ መንግስት በተሰጣቸው የስልጣን ክልል ውስጥ ሙሉ ኃላፊነት ወስደው የሚሰሩበት ሁኔታ ነው። ወደ ውጭ በተመለከተ ኢትዮጵያ በምትባል ፌዴራሊዝሙን ሰብስባ ባለች አገር ነው የሚወከሉት እና ከዚህ አንጻር ኮንፌዴሬሽን የሚባል ነገር እንግዲህ ይሄ የፖለቲካ ሳይንቲስቶች ቢነጋገሩበት የተሻለ ይሆናል። እኔ ግን ባለኝ መጠነኛ እውቀት ልክ አቶ ሙላቱ እንደተናገሩት በውጭ ግንኙነት ረገድ ሉዓላዊ የሆነ ሀይለት ወይ ከሁለት በላይ ሀገራት በአንዳንድ ጉዳዮች ላይ ወይ የጋራ መከላከያ ለመፍጠር ወይ የጋራ ገንዘብ መገበያያ ገንዘብ ፈጥረው የሚሰሩበት አካሄድ ነው። የኢትዮጵያ አካሄድ ምን እንደዛ ይመስለኛል። ኢትዮጵያ ናት ዓለም አቀፍ እውቅና ያላት፣ ክልሎች ዓለም አቀፍ እውቅና ያላቸው አይደሉም። ያ በሆነበት ሁኔታ አሁን ያለው ሁኔታ ኮንፌዴሬሽን እንጂ ፌዴሬሽን አይደለም የሚለው ትንተና ይከብደኛል ለመቀበል። ስህተት ነው ለማለት አልደፍርም፣ ብዙ ንባብ የለኝም፣ ግን እኔ የማውቀው ንባብ ጋር ሊስማማልኝ አልቻለም። ሌላው ይሄ ፌዴራሊዝሙ ነው ችግር የፈጠረው፣ ያ ሁሉ መናቆር የተፈጠረው በፌዴራሊዝሙ ነው። እሱ ላይ ነው እንግዲህ ልዩነታችን ያለው የሚመስለኝ፣ በልሂቃን መካከል ያለው ልዩነት። አንዳንዱ ብሔር ፌዴራሊዝሙ ነው ችግር ነው የሚለው፣ ሌላኛው እንዲያውም የብሔር ፌዴራሊዝሙ ባይኖርና እንደዚህ ራሳቸው ተቆጣጥረው እንትን ባያደርጉት ኖሮ የበለጠ አደጋ የሚፈጥር ነበር የሚል ሌላ ትርክትም ስላለ ይሄ ችግር ከፌዴራሊዝሙ ጋር ማያያዝ አስቸጋሪ ነው የሚመስለኝ። እኔ ለመቀበል ያዳግተኛል። እንዲያውም ብዙ ወገኖች ፌዴራሊዝሙ በአግባቡ ስላልተተገበረ ነው እዚህ ችግር ውስጥ የገባ ነው፣ አሁን ደግሞ ፌዴራል ኃይሉን እና ፌዴራል አደረጃጀቱን የሚቃወሙ ኃይሎች በተለያዩ አስመላሽ ኮሚቴዎች እየተደራጁ ወደ ድሮው እንመልሳለን ስላሉ ያ የፈጠረው ስጋትና ጥርጣሬ ነው ወደ እንደዚህ አይነት ምስቅልቅል የወሰደን የሚል ነገር ስላለ እሳቸው የገለጹትን እንዳለ አምኖ ለመቀበል እቸገራለሁ።
አድማጮች፣ በመቀሌ ስለተካሄደው አገር አቀፍ መድረክ ህገ መንግስትንና ህብረ ብሔራዊ ፌዴራላዊ ስርዓትን ለማዳን በሚል ርዕስ ስለተከናወነው ስብሰባ የተደረገው ውይይት አላበቃም። ሁለተኛው ክፍል በመጪው ሰኞ ይቀርባል። እንድትከታተሉን እንጋብዛለን። ለአሁኑ አዳነችንና እንግዶቿን እናመሰግናለን። በ19ና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት የሚተላለፈው የቅዳሜ ምሽት ፕሮግራማችን እስከ 4 ሰዓት ድረስ ይቀጥላል። ነገ እሁድ ተረኛው የራዲዮ መጽሔት ነው። ተቀናብሯል። ምን ተደግሷል ጠይቄያለሁ።
6 years ago telling about our plans of an Ethiopian culture garden and how we Ethiopians were the discoverers of humankind, the forefront of ancient civilizations.
ከስድስት ዓመታት በፊት እኛ ኢትዮጵያውያን የሰው ልጆች መገኛ፣ የጥንታዊ ስልጣኔ መናኸሪያ፣ የቡና የትውልድ ስፍራ መሆናችንን የሚያንጸባርቅ የባህል መስክ ምስረታ እቅዶቻችንን አቀረብን።
And I was so proud to stand up and represent a country I am honored to embrace as one of my own, just as much as they have embraced me.
እንደራሳችሁ ሰው እንደተቀበላችሁኝ ሁሉ በታላቅ ክብር አገሬ አድርጌ የተቀበልኳትን አገር ወክዬ ስቀርብም ታላቅ ኩራት ነው የተሰማኝ። እናም የ103 ዓመት ታሪክ ባስቆጠረው የሀገሮች የባህል መናኸሪያ በበኩላችን ለአህጉራ አፍሪካ የመጀመሪያ የሚሆነውን የኢትዮጵያን የባህል መስክ ለመሰየም ስንበቃ ከዚያ የሰው ልጆች ምንጭ የሆነች አገር ታሪካችን ዞሮ ከመግጠም የሚቆጠር ነው።
ስካት ኤምባካር ይባላሉ። አሜሪካዊ ናቸው። የሁለት ኢትዮጵያውያን ታዳጊ ወንዶች ልጆች አሳዳጊ ወላጅም ናቸው። ከልጆቼ ወርሼ ኢትዮጵያዊ ሆኛለሁ ይላሉ። በቅርቡ በመካከለኛው ምዕራብ ዩናይትድ ስቴትስዋ ኦሃዮ ክፍለ ግዛት ከተማ ክሊቭላንድ የተዋወቀውን የኢትዮጵያ የባህል መስክ ለባህልና የታሪክ ቅርሶች መታሰቢያ የተሰየመ ስፍራ ነው አመሰራረት አስመልክቶ ከተናገሩት የተወሰደ ነው። የኢትዮጵያ ባህል መታሰቢያ ሐውልት ጭምር የቆመለት የባህል ቤት ከስድስቱ ኢትዮጵያውያንና አሜሪካውያን መስራች አባላት አንዱ ናቸው። ስካት ኤምባካር ከእሁድ የሬዲዮ መጽሔት የአዲስ አመት ሰሞን ቅንብሮች አንዱ ይሆናልና ነገ ቀጠሯችሁ ከራዲዮ መጽሔት ጋር እንዲሆን እንጋብዛችኋለን። ይህን ያህል የራዲዮ መጽሔትን ካስተዋወቅኩ፣ አሁን ደግሞ ደሳለኝ መኮንን መስተንግዶውን ይረከበኝና በምርጥ የእንግሊዝኛ ሙዚቃዎች ያዝናናችኋል። 4 ሰዓት ሊሆን ጥቂት ደቂቃዎች እስከሚቀሩ አብሯችሁ ያመሻል። ደሱ፣ መስመሩ ያንተ ነው። የሙዚቃ ቃና
Anything that you want from me, boy, you can't get.
It is your world, Jennifer Hudson and R. Kelly.
Raise
woman like you, babe. Shouldn't have to ask for nothing, babe. No, no, no. You should have the world, babe. Right in the palms of your hands, oh, oh. Just tell me what to do, oh. Make your life a better life for you. Anything your heart desire, babe. See, I am born to make it happen, babe. All you gotta do, is tell me that it's me you want, loving you. And as long as you keep giving me that sweet love, point to it, baby, it belongs to you. If it's money you want me to pay your bills, buy your nice things, shop your sprees.
You're in need of love, boy, it don't matter what. Even the moon and the sun above.
You can have my heart. You can have my car. I cut it out of me and give you my heart.
ሰላም 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 ጤና ይስጥልኝ የተከበራችሁ ሙዚቃ ቀናናማጮች እንደምን ሰነበታችሁ እንደምን አመሻችሁ ለሳምንታዊ ክብር ሰላምታ ከስቱዲዮ 14 ካንገቴ ጎምበስ ብያለሁ ከጀነፈር ሃድሰን አልበም ኤቲዚሮር በተሰኘው ዜማ ነው የምሽት ፕሮግራማችንን የጀመርነው አርከሊ ነው አብሯት የተጫወተው ምርጥ ምርጥ ዜማዎችን ይዤላችሁ ቀርቤያለሁ የአሪያና ግራንዴ የሌዲ ጋጋ የክሪስ ብራውን የጀነፈር ሎፔስ በዛሬው ፕሮግራም ላጫውታቸው ስቱዲዮ ይያቸው ከገባሁት ምርጥ ዜማዎች መካከል ጥቂቶቹ ናቸው የተከበራችሁ ሙዚቃ ቀረማጮች በቀጥታ ወደ ሙዚቃዎች ሁሉ ሰዳችሁና ቀጥለን የምናደምጣው ዜማ Problem የተሰኘ ሲሆን የዜማው ርዕስ ኤጊ አዜላ ነች የተጫወተችው
ሲጊ ኢክ I got one more problem with you girl
Yeah.
no time, I'll be forgetting all about you. You're saying that you know, but I really, really doubt you. Understand, my life is easy when I ain't around you. Iggy, Iggy, too biggie to be his present. I'm thinking I love the thought of you more than I love your presence. And the best thing now is probably for you to exit. I let you go, let you back, I finally learned my lesson. No head stepping either, you wanted it, you just playing. I'm listening to you knowing I can't believe what you're saying. It's a million you, baby boo, so don't be dumb. I got 99 problems, but you won't be one. Like what?
My Everything ከተሰኘው የአሪያና ግራንዴ አልበም ውስጥ Problem የተሰኘውን ዜማ ነበር ያደመጥነው። ታዋቂው አውስትራሊያዊ ድምጻይ ኢጊ አዜላ ነች አብራት የተጫወተችው። የ24 ዓመቷ ኢጊ አዜላ ልክ እንደ አሪያና ግራንዴ በቅርቡ ወደ ሙዚቃው ዓለም ብቅ ያለች ወጣት ነች። ተደናቂነቱን ከማትረፏ የተነሳ በርካታ ድምጻውያን አዳዲስ የሚያወጧቸውን ነጠላ ዜማዎች አብራቸው እንድትጫወት ይጋብዟታል። ጀነፈር ሎፔዝ ቦሪ ብላ ባወጣችው ነጠላ ዜማ ላይ ኢጊ አጅባታለች። እነሆ Booty, it's a new Jennifer Lopez Zema.
Big, big booty, but you got a big booty.
Ooh.
Big, big booty, but you got a big booty.
Yeah.
Big, big booty, but you got a big booty.
Go to work.
Big, big booty, but you...
Ow. Ain't that a freak?
Big, big booty, but you got a big booty. Big, big booty, but you got a big booty. Big, big booty, but you got a big booty. Big booty.
ጀነፈር ሎፐስ ከኤጊ አዜላ ጋር በመሆን የተጫወተችውን ቦሬ የተሰኘውን አዲስ የዳንስ ዜማ ነበር ያደመጥነው። በርካታ የጀነፈር አድናቂዎቿ ዜማውን ከዳንሷ ጋር ወደውላታል። ከአድናቂዎቿ መካከል የቀድሞ ፍቅረኛዋ ፓፍ ዳዲ ይገኝበታል። እንደዚች ካለች ቆንጆ ሴት ጋር ፍቅረኛዋ የነበርኩ በመሆኔ እድለኛ እንደሆንኩኝ እቆጥረዋለሁ። እስካሁን ድረስ ከማደንቃቸው ሴቶች የበላይነቱን ይዛለች። በፍቅር አብረን በነበርንበት ጊዜ ጥሩ ጊዜ ያሳልፈናል። አሁን ደግሞ ቀንደኛ አድናቂዋ ነኝ ሲል ፓፍ ዳዲ አክሰስ ሆሊውድ ከተሰኘ የቴሌቪዥን ፕሮግራም ጋር ባደረገው ቃለ ምልልስ ተሰምቷል። ኦ ሌዲ ጋጋ ከታዋቂው የጃዝ ሙዚቀኛ ከቶኒ ቤነት ጋር በመተባበር ኤኒቲንግ ጎዝ የተሰኘውን ዜማቸውን ላሰማችሁ። ኤኒቲንግ ጎዝ ቶኒ ቤነት እና ሌዲ ጋጋ።
In olden days, a glimpse of stocking was looked down as something shocking. Now heaven knows anything goes.
Good old Fistu, who once knew better words, now only use small letter words, writing prose. Anything goes. The world has gone mad today, and good's bad today.
And it's night today, and black's white today.
And most guys today, the woman cries today,
are just silly gigolos.
And though I'm not a great romancer,
I know you're bound to answer
when we propose. Anything goes.
Go.
White today,
and most guys today, the woman cries today, are just silly gigolos.
And though we're not such great romancers, we know that we're bound to answer when we propose.
Anything goes.
Anything goes.
Anything goes.
Anything goes.
Anything goes. Lady Gaga and Tony Bennett. Lady Gaga and Tony Bennett አንድ ቀን ምሽት በአንድ የሙዚቃ ዝግጅት ላይ ለመጀመሪያ ጊዜ ይገናኛሉ። ቶኒ ቤነት ለምን ከኔ ጋር አብረን የጃዝ አልበም አናወጣህም ይላታል። ሌዲ ጋጋም ሳታቅማማ የቶኒ ቤነትን ጥያቄ በደስታ ትቀበላለች። ይኸው ቺክ ቱ ቺክ የተሰኘ ተወዳጅ አልበም ለማውጣት ችለዋል። የተከበራቸው ሙዚቃ አድማጮች፣ እስቲ ከዚሁ አልበም ውስጥ በመቀጠል ዘ ሌዲ ኢን ዘ ትራምፕ የተሰኘውን ዜማቸውን እናድምጥ።
Hungry for dinner at 8.
I'm starving.
She loves the theater, but she never comes late.
I never bother with people that I hate. That's why this chick is a tramp.
She doesn't like crap games with barons and earls.
I won't go to Harlem in diamonds and pearls. Rest of those girls.
That's why the lady is a tramp.
I love the free, fresh wind in my hair.
Life without care.
Oh, I'm so broke.
It's oak.
I hate California. It's crowded and damp.
That's why the lady is a
tramp. Go to Coney Island.
Oh, the beach is divine.
And I love the Yankees.
Cheetah's just fine.
I follow Rogers and Hart.
She sings every line.
That's why the lady is a tramp.
isn't a fake.
No fake. Dial up to rowboat with you and your wife in Central Parkway.
She goes to the opera and stays wide awake.
Yes, I do. That's why this lady is a tramp.
She likes the green grass under her shoes.
What can I lose? 'Cause I got no dough.
Oh, no?
I'm all alone when I blow my lamp.
That's why the lady is a tramp. Go! So, it's California, it's cold and it's damp. That's why the lady is a tramp. That's why the lady is a tramp.
That's why the lady is a tramp.
Right on.
ለሌዲ ኤትራምፕ የተሰኘውን የሌዲ ጋጋና የቶኒ ቤነትን ዜማ ነበር ያደመጥነው። በድጋሜ የክብር ሰላምታ ይድረሳችሁላለሁ የሙዚቃ ቃን አድማጮች። አስተያየቶቻችሁ አይለዩን፣ ጽፉልን፣ ደውሉልን። የስልክ ቁጥራችን 2022059942 ሲሆን ኢሜይል ለምታደርጉልን ደግሞ የኢሜይል አድራሻችን horn@voanews.com ወይንም qana.des@voanews.com ብላችሁ በሁለቱም ኢሜይል ብታደርጉልን ይደርሰናል። በፖስታ ደብዳቤ አሽጋችሁ ለምትልኩልን ደግሞ ፖስታ አድራሻችን ለሙዚቃ ቃና ቮይስ ኦፍ አሜሪካ አማሪክ ሰርቪስ ዋሽንግተን ዲሲ 20237 ዩኤስኤ ብላችሁ ብትጽፉልን ይደርሰናል። የፖስታ አድራሻችንን እንደገና ልድገምላችሁ። ለሙዚቃ ቃና ቮይስ ኦፍ አሜሪካ አማሪክ ሰርቪስ ዋሽንግተን ዲሲ 20237 ዩኤስኤ ብላችሁ ብትጽፉልን ይደርሰናል። ጻፉልን፣ ደውሉልን። አስተያየቶቻችሁን በደስታ ተቀብለን ነው የምናስተናግደው።
Because you know I'm all about that bass, no trouble. I'm all about that bass, no trouble. I'm all about that bass, no trouble. I'm all about that bass.
የተከበራችሁ ሙዚቃ ቃና አድማጮች ለዛሬ የተመደበልኝ ሰዓት እየተገባደደ ነው። በዚሁ እያደመጣችሁት ባላችሁ ዜማ አሰናበታችኋለሁ። ሳምንት እንገናኛለን። እስከ ሳምንት በሰላም በፍቅርና በጤና ሰንብት። ደሳለኝ መኮንን ነኝ በኔ በኩል። Ciao.
The interview is perfect from the bottom to the top. Yeah, my mama, she told me don't worry. No trouble, I'm all about that bass, no trouble. I'm all about that bass, no trouble. I'm all about that bass, hey. I'm bringing booty back, go ahead and tell them skin is dry. No, I'm just playing, I know y'all think you're bad, but I'm here to tell you, every interview is perfect from the bottom to the top. I'm all about that bass, no trouble. I'm all about that bass, no trouble. I'm all about that bass, because you know I'm all about that.
የአሜሪካ ድምጽ ራዲዮ በ19ና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ከዋሽንግተን ዲሲ የሚያስተላልፈው የቅዳሜ ፕሮግራም እዚህ ላይ አብቅቷል። ነገ እሁድ በራዲዮ መጽሔት በ3 ሰዓት እስከምንገናኝ ያስተናገድኳችሁ ቆንጅት ታዬ ነኝ። ፕሮግራሙን የመራልን ንጉሱ ታምሬ ነው። በሰላም ደሩ።